ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል
አንድ ስዕል መሳል ማለት ልጅ አርግዞ እንደ መውለድ ማለት ነው። የወለዱትን ልጅ ሌላ ሰው እንዲያይላቸው ያደርጋል ብዬ አስባለሁ።
ከሰሞኑ በቨርጂኒያ ግዛት በምትገኘው አሌክሳንድሪያ ከተማ ኢትዮጵያውያን የሥነ ጥበብና የፊልም ባለሙያዎች የተጣመሩበት ልዩ ፌስቲቫል ተካሂደዋል። እሱን በተመለከተ ልዩ መሰናዶ ዛሬ ምሽት ይኖረናል። ቆየት ብሎ ይደመጣል። እኔና ሌሎች ጉዳዮች የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። ኤልያስ አስማሪ ደግሞ የድምፅና የምስል ምህንድስናውን ይከውናል። አብራችሁን ቆዩ። ወደ ቀዳሚ ዝግጅት እንሻገር። ከሰሞኑ በቨርጂኒያ ግዛት በምትገኘው አሌክሳንድሪያ ከተማ ኢትዮጵያውያን የሥነ ጥበብና የፊልም ባለሙያዎች የተጣመሩበት ልዩ ፌስቲቫል ተካሂዷል። ፌስቲቫሉ በዩናይትድ ስቴትስ ለሚኖሩ የኢትዮጵያውያን ጠቢባን መድረክ ከመሆን በተጨማሪ ለትውልደ ኢትዮጵያውያን ደግሞ ለነዋሪዎች መነቃቃትን ለመፍጠር ያለም እንደሆኑም ተሰምቷል። ስለዚህ ልዩ ፌስቲቫል ያሰናዳነውን ዘገባ በመቀጠል እናቀርብላችኋለን። በርከት ያሉ ትውልደ ኢትዮጵያውያን የሚኖሩባት የቨርጂኒያ ግዛቷ የአሌክሳንድሪያ ከተማ በሳምንቱ መገባደጃ የኢትዮጵያውያን ሰዓሊያንና የፊልም ሰዎችን የጥበብ ናሙናዎች ለማየት እድል አግኝታለች። ይህ እንዲሆን ያበቁት ደግሞ ኔትወርክ ኦፍ ፋሚሊ ሰርቪስ ሰንሰለት መልቲሚዲያ ኢኤንቲ ከአሌክሳንድሪያ ከተማ አስተዳደር ጋር በመተባበር ነው። ትውልደ ኢትዮጵያውያንን በሚመለከቱ የህትመትና መገናኛ ስራዎች ተሳትፈው የሚታወቀው ዳንኤል ገብረ ማርያም ከአዘጋጆቹ መካከል አንዱ ነው።
ይህንን ዝግጅት ያዘጋጀንበት ዋናው ምክንያት ኢትዮጵያ ትልቅ ባህልና ታሪክ ያላት ሀገር ነች እና ይህንን የእኛን ባህልና ታሪክ ለሌሎች ትውልዶች ለማስተላለፍ ለማሳወቅ ማለት ለኢትዮጵያውያን ለትውልድ ኢትዮጵያውያንና ለነጮች የኢትዮጵያን ባህልና ታሪክ ለማስተዋወቅ በማሰብ ይህንን ዝግጅት ለማዘጋጀት ያሰብ ነው። ይህንን ዝግጅት ለማዘጋጀትም የሲቲ ኦፍ አሌክዛንድሪያ ፈንድ አድርጎን ገንዘብ ሰጥቶን ያንን ገንዘብ ወጪ አድርገን ይህንን ዝግጅት ያዘጋጀ ነው።
እንደዚህ ያለውን ዝግጅት ማዘጋጀት እዚህ ላለው ትውልደ ኢትዮጵያዊም ሆነ ዛሬ በዚህ ዝግጅት ላይ ለተሳተፉ ሰዓሊያን፣ የኪነ ጥበብ ሰዎች ምን አይነት ፋይዳ ይኖረዋል ብለህ ታስባለህ ዳንኤል?
መልቲካልቸራሊዝምን ይፈጥራል ብዬ አስባለሁ። እዚህ ሀገር የሚኖሩ ሰዓሊያን ስዕልን እንደ ሙሉ ጊዜ ስራቸው አይደለም የሚሰሩት ማለት ነው፣ እንደ ሁለተኛ ስራቸው ነው እና እንዲህ አይነቱ መድረክ መፈጠሩ ስራዎቻቸውን ሌሎች ሰዎች እንዲያዩላቸው፣ ምክንያቱም አንድ ስዕል መሳል ማለት ልጅ አርግዞ እንደ መውለድ ማለት ነው። የወለዱትን ልጅ ሌላ ሰው እንዲያይላቸው ያደርጋል ብዬ አስባለሁ። ያንን ፕላትፎርምን የፈጠርንላቸው ማለት ነው።
ስድስት የሥነ ጥበብ ባለሙያዎች የስዕል ሥራዎቻቸውን ባቀረቡበት የአሌክሳንድሪያ ከተማ የኢትዮጵያውያን የሥነ ጥበብና የፊልም ፌስቲቫል ላይ ሥራዎቻቸውን ለእይታ ካቀረቡት መካከል አንዱ እውቁ የፊልም ባለሙያና ሰዓሊ ተስፋዬ ወንድማገኝ ነው።
እንደሚታወቀው በአሌክሳንድሪያ ውስጥ ሲቲ ውስጥ ብዙ የኢትዮጵያን ኮሚኒቲ አለ፣ ግን ያንን ኮሚኒቲ እንደዚህ የስዕል አውደሪ የሚያይበት አጋጣሚ አልተፈጠረም እና ሁልጊዜ እናወራለን፣ ለምን ያ አይፈጠርም? እንደዚሁም እግረ መንገድ ለምን ፊልማችንን አናሳይም የሚል ነገር ሁልጊዜ እናወራ ነበር እና ሰው ተነጋግረን ከአሌክዛንድሪያ ካውንቲ ጋር ወርተን እነሱም ፈቃደኛ ሆነው ጓደኞቼን እንደዚህ ስዕል የሚሰሩትን ልጆች ጠየቅኳቸው። እነሱም በጣም ደስተኞች ሆኑ። ሰው እዚህ አሁን በፓትሪክ ሄነሪ ሪክሬሽን ሴንተር ዝግጅቱን ለማዘጋጀት በቃ ነው ማለት ነው።
እንግዲህ ተስፋዬ፣ ሀገር ቤት በነበርክበት ጊዜ በፊልም ጥበብ በነበረ አስተዋጽኦ ትታወቃለህ። አሁን ደግሞ እዚህ ብዙም ቦታ ያልታዩ የስዕል ስራዎችን ነው ያቀረብከው። ሀገር ቤት ሆኖ መሰል ስራዎችን ማዘጋጀትና እዚህ ደግሞ በስደት ሀገር ሆኖ እንደዚህ ያለውን ዝግጅት ማዘጋጀት ያለው ልዩነት ምንድን ነው?
እዚህ ሀገር የስዕል ስራ መስራቱ እጅግ በጣም ደስ የሚል ነገር ነው። ምክንያቱም ዘኦሊ ሀገር የሚናፍቅህን ሀገርህን ብቻ ሆነ ከካንቫስ ጋር እየቆዘምክ እየሰራ ሀገር ላይ እንደመኖር ማለት ነው። እውነት ለመናገር ለእኔ ስፔሻሊ መድኃኒት ነበር የሆነኝ። በጣም ብዙ ጊዜ አጠፋ ነበር ስዕል ላይ ከሀገር ቤት እንደመጣው ዘኦሊ እሱ ነገር ነበር እድሌ ነበረው። ማዘጋጀትና ማቅረብ ግን ብዙ ጊዜ ሰዓሊዎቹ ስዕል ያቀርባሉ፣ ብዙ ሰው አይገኝላቸውም። ሀገር ቤት ደግሞ እንደምታውቀው በጣም ብዙ ስዕል የሚያደንቅ አለ፣ ስዕል ተመልክቶ አስተያየት የሚሰጥ ሰው አለ። እሱን ተናፍቀዋል። ሰው እሱ እዚህ በደንብ የለም ነበር። አሁን ግን እንደምታየው ሰው በብዛት መጥቶልናል፣ እግዚአብሔር ይመስገን። ለሰዓሊና ለአርቲስት ደግሞ ትልቁ ነገር መታየቱ ነው።
ዋሽንግተንና አካባቢዋ ለህፃናት የስነ ጥበብና ቋንቋ ትምህርት የምትሰጠው ሰዓሊ ፍቱን ጌታቸው ፍራውቻቸውን ካቀረቡት የስነ ጥበብ ሰዎች መካከል አንዷ ነበረች። ሐሳቧን አጋርታናለች።
አዎ፣ ስዕል በጣም ጠቃሚ ነገር ነው። ስዕል መስራትም ሰዓሊነት ብቻ ሳይሆን ስዕል አድናቂ መሆን ጥሩ ነው። ስዕል አድናቂ መሆን አንደኛ ያው ደስታን ይፈጥራል፣ ሳቲስፋክሽን አለው። ስለ ብዙ ነገር እንድታወራ፣ እንድታቅ፣ እንድትደመም ያደርጋል ማለት ነው። ተፈጥሮን፣ ኢትዮጵያዊነትን፣ ቀለማችን የተለየ ነው። ደማቅ ቀለሞች እንጠቀማለን። ምክንያቱም ልብሳችን ያው 13 ወር ጸጋ እንደሚለው ፀሐይ በጣም አለ እና ከዚህ ሀገር ሰዓሊ የተለየ ቀለም አለን እኛ እና ለዚህ ሀገር ላደጉ ልጆች የሀገራቸውን ምንነት፣ ማንነት እንዴት እንደሆነ የውሏችንን፣ አዳራችንን አይነት ነገር አለ የህይወት ታሪካችንን የሚተርከው ስዕላችን እና ትልቅ አገርን የማወቅ ማንነትን የማወቅ ፋይዳ አለው ብዬ አስባለሁ።
ይህንን መሰል ትርኢት ለጠቢባኑና ለታዳሚያን ከሚኖረው ፋይዳ ተሻግረው ለህፃናትና ታዳጊ ወጣቶች የሚፈጥረውን አዎንታዊ ውጤት ያስረዳን ደግሞ በደ ማርያም አምጤ ነው። የትውልድ ኢትዮጵያውያንን ህይወት በኪነ ጥበባዊና ማህበራዊ ስራዎች ለመዳሰስ ካለሙ እንቅስቃሴዎች ጋር በተገናኘ ስሙ የሚነሳው በደ ማርያም ለአዲሱ ትውልድ የሚተርፈውን ፋይዳ ያስረዳል።
ምን ጊዜ ምንድን ነው ሰው ሀገር ላይ ስትኖር ብዙ እንግዲህ አሁን ነገሮች ሊበለሻሹ የሚችሉት የምትኖርበትን ሀገር ባህል ብቻ ይዘህ ስትጓዝ ነው። እኛ ይዘነው የመጣ ነው ባህል አለ። እዚህ አዲስ የተወለዱ ትውልዶች አሉ። ሁለቱም ሼር ማለት ከዚህ ሀገር የሚጠቅማቸውን ይወስዳሉ። ከእኛ ሀገር ደግሞ ነገ ሀገራቸው ነው። ሲመለሱ ወደ ሀገር ቤት ሰውን የማክበር ከህብረተሰባችን ጋር አብሮ የመኖር የሰው ችግር እንዲገባቸው የማድረግ የመረዳዳትም ነገር አንድ ላይ እንዲዋሃድ ያደርገዋል። ይህንን አሁን እዚህ መተካ ብዙ ጊዜ ሪያሊስቲኮቹን ስታያቸው ኢትዮጵያዊነትን ይገልጻሉ። ከሃይማኖት ጋር የተያያዘ አኗኗራችን፣ አስተዳደጋችን እዛ ውስጥ የጉዬ ጭፈራ ምና እነዚህ ምንድን ነው ብሎ ይጠይቀዋል። ቤት ይዛቸው ስገባ እነዚህን ታስረዳለን። ይህን በምታስረዳ ጊዜ እነሱ ደግሞ ይህን ስዕል ያለ የስዕል አርት የስዕል ፕሮግራም ችሎታ ያላቸውም ልጆች ይህንን የመሳል ሞቲቬሽን ይነሳሳል ማለት ነው። ሌላ የውጭውን ዓለም ከመሳል ይልቅ ማለት ነው። እና በአጭሩ ምንድን ነው ሀገራቸውን እንዲያውቁ፣ ባህላቸውን እንዲያውቁ፣ እንደገና ከዚህ ሀገር ጋር አሁን ትምህርት ቤት ሲገቡ ቀላል እንዳይመስል። አሁን ለምሳሌ ትምህርት ተከፍቷል፣ ልጆቹ እዚህ እየተተረማመሱ አይታቸዋል። ብዙ ህጻናቶች ነገ ትምህርት ቤት ሲገቡ ልክ አስተማሪዎቻቸው ይጠይቋቸዋል። በተለይ የረፍት ቀን ውላቸውም ማለት ነው። ቫኬሽን ወጥተው ሲመጡ እንደሚጠይቋቸው ማለት ነው። ልክ እንደዛው ይሄንን ይናገራሉ። ይሄንን መናገራቸው ደግሞ ለእኛ በጣም ትልቅ አስተዋጽኦ ያደርጋል እና በቃ የታነጸ ትውልድ በፍቅር በአንድነት መኖር የሚችል ትውልድ የመፍጠር ዘመናዊ የሆነ ትውልድ የሀገር ነገ ገብቶ ወገኖችን የሚረዳ ትውልድ መፍጠር ይሰራል። ትልቅ ስራ ያለ
በዚህ ፌስቲቫል ላይ የአሌክሳንድሪያ ከተማ ከንቲባ ጀስቲን ዊልሰንን ጨምሮ የክብር እንግዶች ተገኝተዋል። ከንቲባው የዚህን ዓመት የጎርጎሳውያኑን ነሐሴ 26ና 27 ቀናት የኢትዮጵያ የሥነ ጥበብና ፊልም ቀናት ተብለው እንዲጠሩም መወሰኑን ይፋ አድርገዋል። እውቁ የኪነ ጥበብ ሰው ከዚህ ፌስቲቫል አዘጋጆች መካከልም አንዱ የሆነው ቴዎድሮስ ለገሰ በዩናይትድ ስቴትስ ከሚኖሩ ኢትዮጵያን ቁጥር አንጻር የትውልደ ኢትዮጵያውያኑ ተሳትፎና ተጽዕኖ ከዚህ በላይ ሊጎላ እንደሚገባ ያምናል።
ዋናው ነገር እንደ ኮሚኒቲ እንደዚህ አይነት ታላላቅ አርቲስቶች የተሳተፉበት ስራ ሲገኝ ለእነሱ መድረክ ለመፍጠርም ጭምር ነው። እነዚህ ትላልቅ ሰዓሊዎች እዚህ ሀገር ላይ በተለያዩ ስራዎች ላይ ይገኛሉ። አንደኛው ከኢትዮጵያ ነው የመጣው። በእርግጥ ግን እነዚህ ትልልቅ ባለሙያዎች ናቸው እና እንደዚህ አይነት ዝግጅት መዘጋጀቱ ለእነሱ ትልቅ ነገር ነው እና አንድም እንደ ጥበብ ሰው የሰራውን ስራ መጥቶ ተመልካች ሲያይለት በጣም ደስ ይላል። ዛሬ የመጣውም ሰው በጣም ጥሩ ነው፣ ደስ የሚያሰኝ ነው። ግን በዲም ብሔራዊ ላይ ከዚህ በላይ ሰው አለ እና በርካታ ሆነን መውጣት መቻል አለብን። በተለይ ሲቲውን የሆነ ነገር መጠየቅ ብንፈልግ እንዲያደርግልን እንደዚህ አይነት ዝግጅት ሲቲው ሲያዘጋጅ በርካታ ሆነን ብንወጣና ምላሽ ብንሰጥ እንደ ኮሚኒቲ እንከበራለን፣ እንፈራለን እና ለዛ ነው ከሲቲው ጋር መስራትና አቅማችንን ማሳየትም ስለፈለግን ነው። እንግዲህ አሁን አይተው ከሆነ በርካታዎቹ ስራዎች ኢትዮጵያዊነትን የሚገልጹ ናቸው፣ ሃይማኖታችንን የሚገልጹ ናቸው፣ ባህላችንን የሚገልጹ ናቸው። ስለዚህ ልጆችን አምጥተህ ለመናገርና ለማስረዳት ስለ ኢትዮጵያ ከዚህ በላይ ጥሩ ዝግጅት የለም።
መሰል መድረኮችን ከማስፋፋትና ከማጠናከር አንጻር በዩናይትድ ስቴትስ የሚገኘው የኢትዮጵያ ኤምባሲ ሊያደርገው ስለሚችለው አስተዋጽኦ በዚህ ዝግጅት ላይ ኤምባሲውን ወክለው የተገኙትን የሕዝብ ዲፕሎማሲና ግንኙነት ባለሙያውን አቶ ነጋለኝ መኳንንትን ጠይቀናቸዋል።
እንግዲህ እንደ ኤምባሲ አንዱ የኢትዮጵያን ባህል፣ የኢትዮጵያን ገጽታ፣ ኢትዮጵያ ያሉላትን ትሩፋቶች በተወከልንበት በአሜሪካ ትልቅ አገር ነው፣ ሰፊ አገር፣ በርካታ ኢትዮጵያዊ፣ በርካታ ህዝብ ያለበት አገር ነው። በርካታ የተለያየ ዓለም የመጣ ህዝብ የሚኖርበት አገር እንደመሆኑ መጠን ኢትዮጵያ ደግሞ ቅድም እንደገለጽኩ ብዙ ሀብት፣ ብዙ ባህል፣ ብዙ ታሪክ፣ ብዙ የሚነገር ረጅም ታሪክ ያላት በስዕልም መልኩ ብዙ ታሪክ ያለው ሀገር ነው። ብዙ የሚነገር ብዙ የሚጎበኝ ያለው ሀገር ነው። ስለዚህ የኢትዮጵያን ታሪክ ደግሞ ኢትዮጵያን ባህል ኢትዮጵያን ገጽታ እዚህ ሀገር ማሳወቅ አንዱ ኤምባሲው ኃላፊነት ነው ማለት ነው። ይሄን ኃላፊነት ለመወጣት ደግሞ ኤምባሲው በራሱ መንገድ ከሚያደርገው ስራ ባሻገር እንዲህ አይነት የጥበብ ባለሙያዎች እንዲህ አይነት ኢትዮጵያውያንን ከነሱ ጋር ሆኖ መስራት ደግሞ አንዱና ትልቁ ነው ማለት ነው። ስለዚህ ዛሬም እዚህ የተገኘውኛ ኤምባሲውን ወክለን እዚህ ስንገኝ ከጎናቸው መሆናችንን ለመግለጽ ነው። ከዚህ ቀደም ለምሳሌ ኤምባሲው የተለያዩ የጥበብ ባለሙያዎች እየመጡ ኤምባሲ ውስጥ ዝግጅታቸው እንዲያደርጉ አዳራሽ ሳይከፍሉ ሰዎችን በመጋበዝ በእኛ በምንገኝበት በዋሽንግተን አካባቢ ያሉ ባለስልጣናትን በመጋበዝ እንዲሁም አስፈላጊ ሲሆን ደግሞ የተወሰነ የገንዘብ ድጋፍ ልናደርግ እንችላለን እንደ ሁኔታ፣ ምክንያቱም አንዱ የስራችን አካል ስለሆነ። ስለዚህ ስራው የእኛ ብቻ ሳይሆን ኮሚኒቲው እያገዘን ስለሆነ እንደውም እኛ ከፊት ሆነን ነው እንዲህ አይነት ዝግጅቶች ሲካሄዱም ኢትዮጵያን ማስተዋወቅ አለብን። ያው በሚዲያው እንደምታውቀው ጨለማ አድርጎ የመሳል ሁኔታዎች ሳሉ ግን ኢትዮጵያ ብዙ የሚነገር ብዙ የሚያኮራ ታሪክ ያላት በስዕሉም በብዙ በሙዚቃው በምግቡ በሁሉ ነገር ብትሄድ በአልባሳቱም አሁን ብዙ እየተለመደን የመጣውና በብዙ መንገድ ኤምባሲው የሚያደርጋቸው እንቅስቃሴዎች አሉ። በተለይ ደግሞ እንዲህ አይነት ባለሙያዎች እንዲህ አይነት ማህበራት የከተማ የባህል ተቋማት ቀርበው እነሱ ዝግጅቱን ይዘውት ወደፊት ሲመጡ እኛም አብረን እንሰራለን። በራሳችን ተነሳሽነትም ብዙ ስራ የምንሰራ ነው የሚሆነው። ይሄ ደግሞ እኛ በደንብ የምንደግፈው አብረን የምንሰራው ነገር ነው የሚሆነው።
በዚህ ዝግጅት ላይ የብዙሃንን ቀልብ ከሳቡት የስዕል ስራዎች በተጨማሪ በኢትዮጵያን የተሰሩ መልካም ምላሽ ያገኙ ራኒንግ አጌንስት ዘ ዊንድን የመሰሉ ፊልሞች ለእይታ ቀርበዋል። የዚህ መድረክ አዘጋጆች ትውልደ ኢትዮጵያንን የሚያቀራርቡ ሌሎች ዝግጅቶችን በቀጣይ ጊዜያት ለመከወን እየተሰናዱ እንደሆነም ነግረውኛል። ሁሉም ሀሳባቸውን ስላጋሩን በእጅጉ አመሰግናለሁ። ሀብታሙ ስዩም፣ ዋሽንግተን ዲሲ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስላላችሁ በእጅጉ ደስ ብሎናል። ወደ ቀጣዩ ዘገባ ስንሻገር የእናት ጡት ወተት ለሕፃናት መሰረታዊ የምግብ ምንጭ እንደሆነ ይታወቃል። ነገር ግን በተለያዩ ምክንያቶች እናቶች ጡታቸው ወተት ሊያመርት የማይችልባቸው ሁኔታዎች ይከሰታሉ። ጡት በማጥባት የሚቸገሩ እናቶችና አዲስ የተወለዱ ህጻናት በተለይም ገና ያልደረሱ ጨቅላ ህጻናት የእናት ጡት ወተት እንዲያገኙ በሞዛምቢክ የሚገኘው የሞዛምቢክ ማዕከላዊ ሆስፒታል የእናቶች ወተት ባንክን ፈጥረዋል። ይህን የተመለከተውን ዘገባ ኤደን ገረሙ በመቀጠል ታቀርበዋለች።
ይህ በማፑቶ ሴንትራል ሆስፒታል በሞዛምቢክ ውስጥ የሚገኘው የመጀመሪያውና ብቸኛው የጡት ወተት ባንክ ነው። ይህም እየጨመረ የሚሄደውና ያለ ጊዜው ለተወለዱ ህጻናት የጡት ወተት ፍላጎትን ለማሟላት ያለመ ነው። እዚህ ከተለያዩ እናቶች የተለገሰ ወተት እናቶቻቸው በተለያዩ ምክንያቶች ጡት ማጥባት ላልቻሉ ህጻናት የሚሰጥ ነው። ዮላንዳ ላንጋ የጡት ወተቷን ከአንድ ወር በላይ ስትለግስ ቆይታለች። ምንም እንኳን ስራ ቢበዛባትም ሁልጊዜ እርዳታ ለመስጠት ትጥራለች።
አዲስ ለተወለደ የእናት ጡት ወተት ምን ያህል ጠቃሚ እንደሆነ አውቃለሁ። እኛ እናቶች ብቻ ልንሰጠው የምንችለው ነገር ነው። ስለዚህ ምናልባት እናቶቻቸው ስለሞቱ ወይም በቂ ወተት ስለሌላቸው በሚል መጥቼ ለተቸገሩ ህጻናት ወተት ለመለገስ ተገደድኩኝ።
ከራሷ በተጨማሪ ሌሎች ልጆችን ማሳደግ በመቻሏ ኩራትና እፎይታ እንደሚሰማት የምትናገረው ዮላንዳ ሌሎች የሚያጠቡ እናቶችም እንዲሳተፉ ትጋብዛለች።
በአንድም በሌላም ምክንያት ጡት ማጥባት የማይችሉ እናቶች ብዙ ናቸው። የጡት ወተት ማለት ሰውነታችን በየጊዜው የሚያመርተው ነገር በመሆኑ ሰዎች እዚህ መጥተው እንደሚለግሱ ተስፋ አደርጋለሁ። ስለዚህ እንለግስ፣ ያኔ ሁሉም የተሻለ ይሆናል።
ነገር ግን የጡት ወተት ባንኩ ባልደረቦች እናቶች ወተት ከመለገሳቸው በፊት ማሟላት ያለባቸው አንዳንድ መስፈርቶች እንዳሉ ይናገራሉ። ሶኒያ ባንዲራ የማፑቶ ማዕከላዊ ሆስፒታል የጡት ወተት ባንክ ዳይሬክተር ናቸው።
ለጋሿ ልጅ የወለደችና የምታጠባ መሆን አለባት። ከዛ ደግሞ ተመርምራ ከኤችአይቪ እና ከሄፒታይተስ ቢ እንዲሁም ቂጥኝ ነፃ መሆኗን እናረጋግጣለን። እነዚህ የወተት ልገሳው ከመደረጉ በፊት መሰረታዊና በግድ የሚደረጉ ነገሮች ናቸው።
በማፑቶ ማዕከላዊ ሆስፒታል ውስጥ የወተት ባንክ የስነ ምግብ ባለሙያ የሆኑት ማዳሌና ባላቴ የጡት ወተት ባንኩን አሰራር ያብራራሉ።
ወተቱ ከለጋሾች ሲመጣ ፓስቸራይዝድ ወደሚደረግበት ወደዚህ ክፍል እናመጣዋለን። ፓስቸራይዜሽን ማለት ወተቱን በተመጠነ የሙቀት መጠን በማሞቅ ማንኛውንም ባክቴሪያና ቫይረስ የማስወገድ ሂደት ሲሆን ያንን ካለፈ በኋላ ወተቱ ለምግብነት ተስማሚ መሆኑን እናረጋግጣለን።
የወተት ባንኩ ባልደረቦች በኮሮና ቫይረስ ወረርሽኝ ወቅት አንዳንድ እናቶች ወደ ሆስፒታሉ መምጣት ለፈሩ የጡት ወተቱ መጠን መቀነሱን ይናገራሉ። በዚህ ተነሳም ቤት ለቤት በመዞር የጡት ወተት ማሰባሰብ ጀምረዋል።
ለጋሾቹ እዚህ መጥተው ወተት ከመለገስ ይልቅ በየቤታቸው እንሄዳለን። በሚመቻቸው ጊዜ መሰረት ወተቱን የምንሰበስብበት ቀጠሮ እንይዛለን።
የወተት ባንኩ ዳይሬክተር በአማካኝ በወር 25 ሊትር ያህል የጡት ወተት እንደሚሰበሰብ
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። አብራችሁን ስላላችሁ በእጅጉ እናመሰግናለን። ኢትዮጵያ ውስጥ ድርቅ እየፈተናቸው ከሚገኙ ስፍራዎች አንዱ የቦረና ዞን ነው። ድርቁ በትምህርት ዙሪያ እየፈጠረ ስላለው ጫና በመቀጠል ዳዊት ግልሙ ይነግረናል።
አቶ ተስፋዬ ወልደ ሚካኤል የቦረና ዞን ትምህርት ቢሮ ኃላፊ ድርቅ በትምህርት ዘርፉ ላይ ያደረሰው ጫና ከባድ መሆኑን ጠቁመዋል። በዚህም እየተገባደደ ባለው የኢትዮጵያ 2014 የትምህርት ዘመን ብቻ በቦረና ዞን ከ7000 በላይ ተማሪዎች ትምህርታቸውን አቋርጠዋል ብለዋል።
ባራናቲ ራኮዋል ታማታኒ ጁራኮ ጆሌ ሐርክ
ዘንድሮ ከገጠመን ችግር አንዱ 4.9% የሚሆኑ ተማሪዎች ከትምህርት ገበታቸው መፈናቀል ነው። ይህም በቁጥር ሲገለጽ ከ7000 በላይ ተማሪዎች ናቸው። ትምህርታቸውን እንዲያቋርጡ ዋነኛ ምክንያት የሆነው የቤተሰቦቻቸው በግጦሽ ፍለጋ ከቦታ ቦታ መንቀሳቀስ ነው። አሁን የነዚህ ተማሪዎች ቤተሰብ ከቦረና ዞን ወደ ምራብ ጉጂ፣ ወደ ቡርጂ፣ ወደ አማሮና ወደ ጌዲዮ ተፈናቅለዋል። ነገር ግን የተቀሩት ተማሪዎች መንግስት ምግብና መጠለያ ሰጥቷቸው አንድም ትምህርት ቤት ሳይዘጋ ባለፈው ትምህርት ዘመን ተጠናቋል።
አቶ ተስፋዬ በቦረና ዞን ባሉ 14 ወረዳዎች በመንግስትና በተባበሩት መንግስታት የምግብ ፕሮግራም የተማሪዎች ምገባ መርሃ ግብር ሲከወን መቆየቱን ገልጸዋል። በተጨማሪም በዞኑ 39 የተማሪዎች ማረፊያ ቤቶች እንዳሉ ገልጸው እዚያው ነው ትምህርታቸውን ሲከታተሉ ለነበሩ ተማሪዎችም የምግብና ሌሎች ድጋፎች ቢሮው ያቀርብ ነበርም ብለዋል። ገልገሎ ቡቴ በያበሎ ከተማ የሚገኝ የሺያ አለቃ ጃተንያሊ መታሰቢያ የተማሪዎች ማረፊያ ቤት ወይም ሆስቴል ነዋሪ ነው። ዘንድሮ የ12ኛ ክፍል መልቀቂያ ፈተናን በመውሰድ ላይ ያለው ገልገሎ በሆስቴሉ ሲደረግልን የነበረው ድጋፍ በቂ አይደለም ሲል ይናገራል።
በቋሚነት ሲደረግልን የነበረ ምንም ድጋፍ የለም። ውሃ ስንፈልግ ወደ ከተማ አስተዳደር ሄደን እነሱ ውሃ ይሰጡናል። ሌላ ደግሞ የአደጋ ስጋት ስራ አመራር ኃላፊዎችን ምግብ በደብዳቤ ወይም በሌላ መልኩ ደግፉን ብለን ስንጠይቅ አልፎ አልፎ ይረዱናል እንጂ እኚህ ልጆች ተማሪ ናቸው ብለው እስክሪቶና ሌሎችም ነገሮችን የደገፈን ማንም የለም።
ገልገሎ አሁንም ከሳምንታት ቆይታ በኋላ ስለሚጀመረው የ2015 የትምህርት ዘመን እሱና ጓደኞቹ ስጋት እንዳሉባቸው ይናገራል።
መጀመሪያ አንድ ተማሪ ወደ ትምህርት ገበታ ለመመለስ ከቤተሰቡ የሚያስፈልጉትን ነገሮች እንደ እስክሪብቶ፣ ደብተር፣ ልብስና ሌሎች ለመግዛት የሚሆንን ገንዘብ ከቤተሰቡ ነበር ያገኘ ነበረው። ነገር ግን አብዛኛው ቤተሰብ የነበሯቸው እንስሳቶች በድርቅ ምክንያት ስላለቁባቸው አሁን አሳሳቢ ሁኔታ ነው ያለው። ሁለተኛው ደግሞ ወደ ትምህርት ገበታ ለመመለስ ቢመጣ ራሱ አንድ ሰው የግድ መብላት መጠጣት መልበስ አለበት። ቤተሰቡ በእንዲህ አይነት ሁኔታ ውስጥ ያለ አንድ ተማሪ ይህንን አሟልቶ ትምህርቱን መከታተል ይችላል ወይ ካልን እሱም ሌላ ችግር ነው። መልሶ ደግሞ የድርቁ ሁኔታ አሁንም እንደቀጠለ ነው። ተማሪ እንኳን በተቻለው መጠን ዛሬ ያለበትን ችግር ሳይሆን ነገ ወደ ተሻለ ነገር እወጣለሁ በማለት ወደ ትምህርት ለመመለስ እየጣረ ነው።
አቶ ተስፋዬ ግን የዞን አስተዳደሩ የተማሪዎቹን ፍላጎት ለማሟላት የተቻለውን ሲያደርግ እንደነበረ ገልጸዋል። በተለይ በዞኑ ባሉ 39 ቤቶች ነዋሪ ለሆኑ ተማሪዎች በየስድስት ወሩ ምግብና ሌሎች ድጋፎችን ሲወስዱ ነበር ካሉ በኋላ አሁንም የሚደረግላቸው እርዳታ በቂ ነው ባይብና አለት ትምህርት ዘመን በተለይ በአርብ አከባቢዎች ከስተው ድርቅ ተማሪዎች ከትምህርት ገበታቸው እንዳይስተጓጎሉ ከ264 ሺህ ሚሊዮን በላይ ብር ወጪ አድርጎ ለተማሪዎች ድጎማ ማድረጉን የቢሮ ምክትል ኃላፊ አቶ ግርማ ባይሳ ለቪኦኤ ተናግረዋል። ዘንድሮም የክልሉ መንግስት አዲስ መርሃ ግብር ዘርግቶ የተማሪዎች ምገባን ከጥቅምት ጀምሮ በሁሉም የመንግስት ትምህርት ቤቶች ተግባራዊ ለማድረግ መዘጋጀቱንም አክለው አስረድተዋል።
ወጂ ጉዳት እኮ እነዚህ ተመገደመ ከያደመ ተገንታኛ ተመዳን ማንንም በርነውታቲ
እንዳጠቃላይ ዘንድሮ ሊሰራበት ከታቀደው ትልቁ ስራ አንዱ የተማሪዎች ምገባ መርሃ ግብር ነው። በዚህም በመላው ኦሮሚያ በህዝብ ትምህርት ቤቶች ለሚማሩ ከአንድ እስከ አራተኛ ክፍል ያሉ ተማሪዎች እንዲሁም በአርብቶ አደሮች አካባቢ ላሉት ደግሞ በልዩ መልኩ ከአንድ እስከ ስምንተኛ ክፍል ያሉ ተማሪዎችን በምገባ ፕሮግራሙ የሚካተቱ ይሆናል። በተለይ በአርብቶ አደር አካባቢ ያለውን የድርቅ ጫናን በዚህ መርሃ ግብር ለመቆጣጠር ወደ ስራ ተገብቷል። ይህ ፕሮግራም በመከተል ፕሬዝዳንት ደረጃ የሚመራና 11 ሴክተሮችን ያቀፈ ውስብስብ ስራ ነው። ከመንግስት ካዝና ከሚበጀተው 264 ሺህ ሚሊዮን ብር በተጨማሪ ሌሎች ድጋፍ ሰጪ አካላት ከሀገር ውስጥና ውጪ ተሳታፊ ይሆናሉ።
አቶ ሙስጠፋ ከድር የኦሮሚያ አደጋ ስጋት ስራ አመራር ቢሮ ወይንም ያውኑ ቡሳ ጎነፋ ኃላፊ የምገባ ፕሮግራሙ በመስከረም ማብቂያ እንደሚጀመር ተናግረዋል።
በአጠቃላይ በኦሮሚያ ወደ 7 ሚሊዮን የሚጠጉ ተማሪዎች አሉ። ለአሁኑ ወደ 6.7 ሚሊዮን ተማሪን ለመመገብ ሂደት ተጀምሯል። ቢያንስ ከመስከረም 23 በኋላ መስቀል አልፎ በሬቻ ማግስት የምገባ ፕሮግራም በመላው ኦሮሚያ ይተገበራል።
የኦሮሚያ ትምህርት ቢሮ ከሰኞና ሐሳ 23 ጀምሮ የ2015 ትምህርት ዘመን ትምህርት ምዝገባ በመካሄድ ላይ መሆኑንም ገልጿል። የተማሪዎች ምገባ መርሃ ግብር በአዲስ አበባ የመንግስት ተማሪ ቤቶች ከጥቅምት 5/2012 ጀምሮ ተግባራዊ እየተደረገ መሆኑ ይታወቃል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
ገልሞ ዳዊትን እናመሰግናለን። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ። ዓለም አቀፍ የፊልምና አዝናኝ ትርኢቶች አሰራጭ የሆኑት ተቋማት አፍሪካ ላይ አይናቸውን አሳርፈዋል ይለናል እንግዶ ወልዴ በቀጣዩ ዘገባው።
እንደ ኔትፍሊክስ፣ ሾማክስ እና ፓራማውንት የመሳሰሉ ከፍተኛ የቴሌቪዥን መዝናኛ አቅራቢ ኩባንያዎች ባለፈው ሳምንት በአፍሪካ አህጉር ካሉ የጥበብ ፈጠራ ባለሙያዎች ጋር ተገናኝተዋል። ባለፈው አርብ የተጠናቀቀው የሶስት ቀናት ኮንፈረንስ በአህጉሪቱ የፈጠራና የባህል ዘርፍ ከፍተኛው የንግድ ኮንፈረንስ ነው ተብሏል። ቪኪ ስታርክ ከኬፕ ታውን ደቡብ አፍሪካ እንደዘገበችው ስማቸው እንዳይጠቀስ የፈለጉ አንድ የአካባቢው ባለስልጣን በርካታ ውሎች መፈጸማቸውንና ፌም ዊክ አፍሪካ የተሰኘው ክንውን የፊልም ስራዎችን በተመለከተ ኬፕ ታውንን በዓለም ካርታ ላይ ያሰፍራታል ብለዋል። የፓራማውንት አፍሪካ የስርጭት ኃላፊ የሆኑት ቦሎኖ ማዲሳ ኩዌን በኮንፈረንሱ ላይ ተገኝተው ነበር።
So next week is going to be a very busy week for me and my programming team.
የሚቀጥለው ሳምንት ለኔም ሆነ ለቡድኔ ስራ የሚበዛበት ሳምንት ነው የሚሆነው። እንደምታውቂው ችሎታችንን ለመፈተሽ የሚሹ በርካታ ሰዎች አሉ። በጣም ተስፋ አድርጌያለሁ።
ቦሎኖ እንዳሉት በኮንፈረንሱ ከኮቪድ-19 ወረርሽኝ ወዲህ በአይነቱ በአፍሪካ ትልቁ ሲሆን ሰዎችም አጋጣሚውን በሚገባ ተጠቅመውበታል።
Well, most of them I had pre-meetings already.
ደህና አብዛኞቹ ቅድመ ስብሰባ የተቀመጥነው ሰዎች ብቻዬን ሆነው ሲያዩ መተው አጠገብ ተቀምጠው ከኔ ጋር መስራት የሚፈልጉትን ነገር ያቀርባሉ። ብዙ ጥያቄዎችንም ይጠይቃሉ።
እንደ ቦሎኖ ካሉ ሰዎች ጋር ለመገናኘትና ለመነጋገር ተስፋ አድርገው ከነበሩት አንዱ 67000 የኢንስታግራም ተከታይ ያለውና በደቡብ አፍሪካ ተዋናይና የማህበራዊ ሚዲያ ተጽዕኖ ፈጣሪዎች አንዱ የሆነው ኤርነስት ሴንት ክሌር አንዱ ነው።
Okay, so the movie is called 2/3 of a Man. My character name is
የሚደንቅ ነው። የራሴ ንድፍ የሆኑ የልብስ አይነቶች አሉኝ በኢንተርኔት የሚሸጡ። በተጨማሪም ብዙ ከክፍያ ነጻ የሆኑ ነገሮች ታገኛለህ። በነጻ ማግኘት ማን ይጠላል?
ሌላው ተሳታፊ ካናዳዊዋ ድምጻዊት ዶሚኒክ ግራንት የተገኘችው ማህበራዊ መነቃቃትና ምርቶችን በማስተዋወቅ ላይ የሚያተኩረውን ኩባንያዋን ለማስተዋወቅ ነው።
ሁሉንም ስራ እናግዛቸዋለን። ኢንዱስትሪውን እንዲቀላቀሉ የድምጽ ስልጠናዎችን ስፖንሰር ከማድረግ እስከ ኮንፈረንስ ላይ ተሳታፊ እንዲሆኑ እስከ ማስቻል።
በኡጋንዳ እንደመኖሯ በዛ ያሉ አድማጮችን በአፍሪካ ለማግኘት ተስፋ ታደርጋለች።
እዚህ ያለሁት የሙዚቃ አልበሜን ለማስተዋወቅ ነው። አልበሙም ትውልድን ስለማዳንና ራስን ስለመውደድ ነው።
RX Global የተሰኘ ኩባንያ የአፍሪካ ሽያጭ ኃላፊ የሆኑትና የፌም ዊክ አፍሪካ አዘጋጅ የሆኑት ጂል ካሰርሊ እንዲህ አይነት ዝግጅቶች ወደፊት እንደሚቀጥሉ ተስፋ ያደርጋሉ። ብዙ ጉዳይ ፈጸማችሁ ወይ ተብለው ተጠይቀው ነበር።
ብዙ ስራዎች የተሰሩ ይመስለኛል። እንደሚቀጥል እርግጠኛ ነኝ። ሰዎች እንደገና በአካል ተገኝተው የፊት ለፊት ስብሰባ በማድረጋቸው ደስተኞች ናቸው። በመረጃ መረብ በርቀት የሚደረግ ግብይት ሰችቷቸዋል። እንደሚመስለኝ MIP አፍሪካ ወይም ፍሬም ዊክ አፍሪካ ወደፊት ያድጋል።
ከነውኑ በአጉሪቱ የፈጠራና የባህል ዘርፍ ከፍተኛው የንግድ ኮንፈረንስ ነው ተብሏል።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ወደ እናንተ የሚቀርብ ወጣቶች ላይ ያነጣጠረ ልዩ መሰናዶ ነው። አድማጮቻችን በምናስተላልፋቸው ዘገባዎች ላይ ማናቸውም ሐሳቦችን ወይንም ማስተያየቶችን መስጠት ከፈለጋችሁ የማህበራዊ መገናኛ ገጾቻችንን መጎብኘት አዘንጉ። እዛ ላይ የምሰጧቸውን አስተያየቶችና ጥቆማዎች የፕሮግራሞቻችን ግብዓት ለማድረግ እንሞክራለን። አሁን በመቀጠል አጠር ያለ የሙዚቃ አፍታ እንወስድና እንመለሳለን። አብራችሁን ቆዩ። ጋቢና ቪኦኤ ሳምንት ሙሉ ወጣቶችን የሚመለከቱ መሰናዶችን ያስደምጣችኋል፣ ያሳያችኋል። የዛሬውን መሰናዶ ግን በዚሁ እናጠናቅቃለን። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። በድምፅና በምስል ደግሞ መሐንዲሳችን የነበረው ኤልያስ አስማረ ነው። መልካም ምሽት ይሁንላችሁ።